ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ጥር 3 2016 ዓ.ም ዝግጅታችን ጀመረ። የሰብአዊ ተግባራት ተቋም የሆነው የኢትዮጵያ ቀይ መስቀል ማህበር ሰራተኛ ትግራይ ክልል ውስጥ መገደሉን ማህበሩ አስታውቋል።
በመጀመሪያ ጊዜ የተፈጸመ ጥቃት አይደለም። በእንደዚህ አይነት ሁኔታ በትግራይ ክልል ባለፉት 3 ዓመት ባልሞላ ጊዜ ውስጥ 14 ሰራተኞቻችን በአሰቃቂ ሁኔታ ህይወታቸው አልፏል። በጣም የሚያሳዝን ነው። እዛው በትግራይ ክልል ውስጥ 141 አምቡላንሶቻችን ወድመዋል፣ ተዘርፈዋል። ወደ ሰላም በተገባበት እንዲህ አይነት ሁኔታ በመፈጠሩ ድንጋጤን ፈጥሮብናል።
የኢትዮጵያ ቀይ መስቀል ማህበር የሰብአዊ ዲፕሎማሲ ኃላፊ የሆኑትን አቶ መስፍን ደረጀን ነው ቀደም ብለን የሰማናቸው። ዝርዝሩ ዘገባ በምሽቱ ይቀርባል። በኢትዮጵያ የሚገኙ ታሪካዊ ቅርሶችን ከጥፋት ለማዳን የባለድርሻ አካላት ውይይት እንዲደረግ ስለመጠየቁና ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችን በምሽቱ አካተናል። ጤና ይስጥልን፣ እንደምንላችኋል፣ እንደምናምሽታችኋል አድማጮቻችንና ተመልካቾቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በቅንብሩ ደግሞ ብርሃን ኃይሉ አብራን አለች። ዋና አዘጋጃችን ቆንጅት ታይናት። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆይ ይሁን። አስቀድመን አጫጭር የዓለም ዜናዎች እናጋራችኋለን። ስመኝሽ ቆየ ትጠብቃችኋለች።
በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች ውስጥ ቻይና የሶማሊያን አንድነት እንደምትደግፍ አስታወቀች፣ በአፍሪካ ቀንድ በተካሄዱ ጦርነቶች ንጹሐን ዜጎች አስከፊ ግፍ ተፈጽሞባቸዋል ሲል ሂዩማን ራይትስ ዋች አስታወቀ፣ እንዲሁም አሜሪካና እንግሊዝ በሁቲዎች ላይ ባደረሱት ጥቃት ቢያንስ 5 ተዋጊዎች መገደላቸው ተገለጸ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊና የአፍሪካ ቀንድ ልዩ መልእክተኛ ሃና ቴቴ በቀጠናው ለውጦች ዙሪያ ከኢትዮጵያ የውጭ ጉዳይ ሚኒስትር ዴታ አምባሳደር ምስጋኑ አርጋ ጋር ተወያይተዋል። በአፍሪካ ቀንድ በሚታዩ ለውጦች ላይ ትኩረት በማድረግ በአህጉሪቱ ኢኮኖሚያዊ ሰላምና ጸጥታ ጉዳዮች ላይ ከአምባሳደር ምስጋኑ ጋር ሰፊና ግልጽ ውይይት አድርገናል ሲሉ የመንግስታቱ ድርጅት የአፍሪካ ቀንድ ልዩ መልእክተኛ በኤክስ ማህበራዊ ትስስር ገጻቸው ላይ ገልጸዋል። የውጭ ጉዳይ ሚኒስትርም ስለ ውይይቱ በማህበራዊ ትስስር ገጹ ላይ ባሰፈረው መረጃ በሁለቱ ወገኖች መካከል የተደረገ ውይይት በወቅታዊ ጉዳዮች፣ በሁለትዮሽና በባለ ብዙ ወገን የጋራ ጉዳዮች፣ በቀጠናው የሰላምና ጸጥታ እንዲሁም በአፍሪካ አህጉራዊ ነጻ የንግድ ቀጠና ላይ ያተኮረ እንደሆነ አመልክቷል። በኢትዮጵያና በሶማሌላንድ መካከል የተፈረመውን የመግባቢያ ሰነድ ተከትሎ በአፍሪካ ቀንድ ውጥረቶች ባየሉበት በዚህ ወቅት ሁለቱ አካላት ያደረጉት ውይይት የመግባቢያ ሰነዱ ያስከተላቸውን ውጥረቶች ያካተተ ስለመሆኑ ግን የተጠቀሰ ነገር የለም። የመግባቢያ ስምምነቱን ተከትሎ በአፍሪካ ቀንድ የተፈጠረው ውጥረት እንደሚያሳስባቸው የተለያዩ የዓለም አቀፍ ማህበረሰብ አካላት የገለጹ ቢሆንም የተባበሩት መንግስታት ግን እስካሁን በጉዳዩ ላይ በይፋ የሰጠው መግለጫ የለም። በኢትዮጵያና በተገንጣዩዋ ሶማሌላንድ መካከል የተደረገው የባህር ወደብ ስምምነት ቀጠናዊ ውጥረት ማስከተሉን ተከትሎ ቻይና የሶማሊያ የግዛት አንድነት እንዲከበር ሐሙስ ዕለት ጥሪ አቅርባለች። ታህሳስ 22 ቀን በተፈረመው የጋራ መግባቢያ ሰነድ ሶማሌላንድ 20 ኪሎ ሜትር ርዝመት ያለው የባህር ጠረፏን ወደብ አልባ ለሆነችው ኢትዮጵያ ለ50 ዓመት እንድትከራይ የተስማማች ሲሆን ኢትዮጵያ የባህር ኃይል የመመስረትና የንግድ ወደብ የማቋቋም ፍላጎት እንዳላት ተመልክቷል። የቀድሞ የእንግሊዝ ቅኝ ግዛት የነበረችው ሶማሌላንድ እንደ አውሮፓውያን አቆጣጠር በ1991 ከሶማሊያ ነጻ መሆኗን ብታውጅም ዓለም አቀፉ ማህበረሰብ እስካሁን እውቅና አልሰጣትም። የቻይና የውጭ ጉዳይ ሚኒስትር ማኦኒንግን ጠቅሶ በኤክስ ማህበራዊ ትስስር ገጹ ላይ መልእክት ያስተላለፈው በሶማሊያ የሚገኘው የቻይና ኤምባሲ ሶማሊላንድ የሶማሊያ አካል ነች ብሏል። የሶማሊያ መንግስት ብሔራዊ አንድነቱን፣ ሉዓላዊነቱንና ግዛቱን ለማስጠበቅ በሚያደርገው ጥረት ቻይና የሶማሊያን የፌዴራል መንግስት ትደግፋለች ያለው መግለጫ አክሎ የቀጠናው ሀገራት ቀጠናዊ ጉዳዮችን በዲፕሎማሲያዊ መንገድ እንደሚያስተናግዱት ተስፋ አለን ብሏል። የምስራቅ አፍሪካ በይነ መንግስታት ድርጅት ወይም ኢጋድ በበኩሉ ሐሙስ ለት ባወጣው መግለጫ በኢትዮጵያና በሶማሊያ መካከል ስላለው አለመግባባትና ከሚያዝያ ወር ጀምሮ በጦርነት በመተታመሰው ሱዳን ስላለው ሁኔታ ለመወያየት እንደ አውሮፓውያን አቆጣጠር በጥር 18 ኡጋንዳ ላይ ስብሰባ እንደሚያካሄድ አስታውቋል። ከቻይና በተጨማሪ ዩናይትድ ስቴትስ፣ የአውሮፓ ህብረት፣ የአፍሪካ ህብረት፣ የአረብ ሊግ፣ ግብጽና ቱርክ የሶማሊያ ሉዓላዊነት እንዲከበር ጠይቀዋል። እንደ አውሮፓውያን አቆጣጠር በተገባደደ 2023 በአፍሪካ ቀንድ ከፍተኛ የሰብአዊ መብት አፈናና በጦርነት ውስጥ ከፍተኛ ግፍ የተፈጸመበት ዓመት እንደነበር ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዋች ሐሙስ ለት ይፋ ያደረገው ሪፖርት አመልክቷል። ቡድኑ በቀጠናው የሚገኙ ተቋማትና ዓለም አቀፉ ማህበረሰብ የሲቪሎችን ደህንነት ለመጠበቅ በቂ ጥረት አለማድረጋቸውን በመግለጽም ተጠያቂ አድርጓል። እንደ አውሮፓውያን አቆጣጠር በ2023 የአፍሪካ ቀንድ መንግስታት መጠነ ሰፊ የሰብአዊ ቀውሶችን እንዳሳለፉ የጠቀሰው ሪፖርት በሱዳንና በኢትዮጵያ ንጹሐን ዜጎች በጦርነት ስም የተፈጸሙ መጠነ ሰፊ ግፎችን ተቋቁሞ ማለፋቸውንና ምንም አይነት ምርመራና ተጠያቂነት አለመኖሩን አመልክቷል። በሂዩማን ራይትስ ዋች የአፍሪካ ክፍል ምክትል ዳይሬክተር የሆኑት ላቲሺያ ባደር መንግስታት በጣም መሰረታዊ የሆኑ የጦርነትና የሰብአዊ መብት ህጎችን በግልጽ ሲጥሱ አይተናል ብለዋል። በሱዳን የጦር ሰራዊትና በፈጥኖ ደራሹ ቡድን መካከል ሚያዝያ ላይ በተቀሰቀሰው ጦርነት ተፋላሚዎቹ ከባድ የጦር መሳሪያዎችን ህዝብ በሚበዛባቸው አካባቢዎች በተደጋጋሚ መጠቀማቸውን ሪፖርቱ ገልጿል። ግጭቱን ለመፍታት የተንቀሳቀሱ ተጽዕኖ ፈጣሪ መንግስታትና የቀጠናው ተቋማትም የሰዎችን መብት ማስከበር ላይ የተመሰረተ መፍትሄ ከመፈለግ ይልቅ የአጭር ጊዜ መፍትሄ ላይ አተኩረዋል በማለትም ወቅሰዋል። በኢትዮጵያም በሰሜኑ የሀገሪቱ ክፍል በተካሄደው ጦርነት የተሳተፉ አካላት የሰላም ስምምነት ከተፈራረሙ በኋላ በተወሰኑ የትግራይ ክልል አካባቢዎች የሰብአዊ መብትና ለሰብአዊ እርዳታ አቅርቦት መሻሻሉን ባደር ቢያመለክቱም ዓለም አቀፉ ማህበረሰብ ተጠያቂነት ለማስፈን በቂ ጥረት አለማድረጉን ሪፖርቱ ገልጿል። በተለይ ባለፉት 6 ወራት ውስጥ በአማራ ክልል የመብት ሁኔታ እያሽቆለቆለ መምጣቱንና ግጭቶች መጨመራቸውን አስተውለናል ያሉት ባደር በንጹሃን ዜጎች ላይ እያሳደረ ያለውን ተጽዕኖ እያየን ነው። በክልሉ የሚፈጸሙ ህገወጥ ግድያዎችንና ጾታዊ ጥቃቶችን በተለይ ደግሞ የቀጠለው ግጭት ሰላማዊ ሰዎች መሰረታዊ አገልግሎቶችን ለማግኘት ባላቸው አቅም ላይ እያደረሰ ያለው አስከፊ ተጽዕኖ መዝግበናል ብለዋል። እንደ አውሮፓውያን አቆጣጠር በ2021 ብቻ ኢትዮጵያ ውስጥ 5.1 ሚሊዮን ሰዎች በሀገራቸው ውስጥ የተፈናቀሉ ሲሆን ይህ ቁጥር በአንድ ዓመት ጊዜ ውስጥ በሀገር ውስጥ በመፈናቀል ከዚህ በፊት ያልተመዘገበ ቁጥር ነው። አድማጮች፣ ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። ዩናይትድ ስቴትስ፣ እንግሊዝና ሌሎች አጋሮች የሁቲ አማጽያን በቀይ ባህር ላይ በኤደን ባህረ ሰላጤ በዓለም አቀፍ መርከቦች ላይ ላደረሷቸው ተከታታይ ጥቃቶች ምላሽ ለመስጠት ተከታታይ የአየር ድብደባ አካሂደዋል። ጥቃቱ በኢራን የሚደገፈውን ቡድን በእጅጉ የሚያዳክም መሆኑም ተገልጿል። ዩናይትድ ስቴትስ ማዕከላዊ እዝ ሐሙስ ዕለት ማምሻውን ባወጣው መግለጫ በተከታታይ የተደረጉት የአየር ድብደባዎች በሁቲ ቁጥጥር ስር በሚገኙ የየመን አካባቢዎች ውስጥ በሚገኙ 16 ቦታዎች ላይ መፈጸማቸውንና የትዕዛዝና የቁጥር መስመሮችን የሚሳይል ማስወንጨፊያና የምርት ስፍራዎችን ጨምሮ ከ60 በላይ ኢላማዎች መመታታቸውን አስታውቋል። ስለ ዘመቻው ዝርዝር ሁኔታ ለመናገር ስማቸው እንዳይገለጽ የጠየቁ የዩናይትድ ስቴትስ መከላከያ ባለስልጣን በኃይልና በጥሩ ሁኔታ ጉዳት አድርሰንባቸዋል ሲሉ ለአሜሪካ ድምጽ ተናግረዋል። የሁቲ አማጺ ቡድን ቃል አቀባይ በበኩላቸው በጥቃቱ ቢያንስ 5 ተዋጊዎች ሲገደሉ 6 ሌሎች መቁሰላቸውን ያስታወቁ ሲሆን ጥቃቱ ጉዳት ስላደረሰባቸው ኢላማዎች ግን አልገለጹም። አሜሪካና እንግሊዝ በአውስትራሊያ፣ ካናዳ፣ ኔዘርላንድና ባህሬን እርዳታ ጥቃቶቹን ያካሄዱት ተዋጊ ጀቶችን፣ የውሃ ላይና ሰርጓጅ መርከቦችን በመጠቀም መሆኑን የመከላከያ ባለስልጣኑ ገልጸዋል። የሁቲ የጦር ሰፈሮችን ለማጥቃት ዩናይትድ ስቴትስ ብቻ ከ100 በላይ አነጣጥሮ አውዳሚ ከባድ መሳሪያዎችን መተኩሷንም ገልጸዋል። ጥቃቱን ተከትሎ ሐሙስ ዕለት ዋይት ሀውስ ባወጣው መግለጫ ፕሬዚዳንት ጆ ባይደን ጥቃቶቹ ከዚህ በፊት ታይቶ በማያውቅ መልኩ ሁቲዎች በዓለም አቀፍ የባህር መርከብ ላይ ላደረሱት ጥቃት ቀጥተኛ ምላሽ መሆኑን ገልጸዋል። የዲፕሎማሲ ጥረቶች ችላ በመባላቸው አስፈላጊ መሆናቸውንም አመልክተዋል። በተመሳሳይ የእንግሊዝ ጠቅላይ ሚኒስትር ሪሺ ሱናክ የሁቲ ጥቃቶች አለመረጋጋት መፍጠራቸውን በመግለጽ አውግዘው የእንግሊዝ ተዋጊ ጀቶች በሐሙሱ ጥቃት ላይ መሳተፋቸውን አረጋግጠዋል። የተባበሩት መንግስታት ድርጅት ከፍተኛ ፍርድ ቤት ደቡብ አፍሪካ በእስራኤል ላይ ያቀረበችውን የዘር ማጥፋት ክስ ሐሙስ ዕለት ማዳመጥ ጀምሯል። ክሱን እስራኤልና ዋና አጋሯ ዩናይትድ ስቴትስ ተቃውመውታል። የደቡብ አፍሪካ የህግ ቡድን አባላት ሐሙስ ዕለት በዳኞች ቡድን ፊት ቀርበው ባሰሙት ክርክር የእስራኤል ድርጊት የዘር ማጥፋት ሂደት ነው ሲሉ ተናግረዋል። የፍልስጤሙ ታጣቂ ቡድን ሐማስ እንደ አውሮፓውያን አቆጣጠር ጥቅምት 7 በእስራኤል ሰላማዊ ዜጎች ላይ ባደረሰው ጥቃት ወደ 1200 የሚጠጉ ሰዎች መሞታቸውንና 240 ሰዎች መታገታቸውን ተከትሎ እስራኤል እያካሄደች ያለችው የጥቃት ዘመቻም በአስቸኳይ እንዲታገድ ጠይቀዋል። የደቡብ አፍሪካ የፍትህ ሚኒስትር ሮናልድ ላሞላ ከፍርድ ቤት ውጪ ባደረጉት ንግግር በጋዛ እየደረሰ ያለውን የዘር ጥፋት ለመከላከል መንግስታችን ወደ ዓለም አቀፉ ፍርድ ቤት ቀርቧል ያሉ ሲሆን ለፍትህ ያለው ቁርጠኝነትና በፍልስጤም የሚደረገውን አረመኔያዊ ጭፍጨፋ ለማስቆም በዓለም አቀፉ ማህበረሰብ የወል እሳቤ ጋር ጥልቅ ተዛምዷል ብለዋል። ደቡብ አፍሪካ እስራኤል እንደ አውሮፓውያን አቆጣጠር በ1948 የወጣውን የዘር ማጥፋት ስምምነት ጥሳለች በማለት የምትከራከር ሲሆን ጥቃቱን ከ30 ዓመት በፊት በሩዋንዳ ከተፈጸመው የዘር ማጥፋት ጋር ታመሳስላለች። ክሱን መሰረተ ቢስ ነው በማለት የምታጣጥለው እስራኤል በበኩሏ ክርክሯን አርብ ዕለት ለፍርድ ቤቱ እንደምታቀርብ የተገለጸ ሲሆን ዳኞች ብይን ለመስጠት ግን ዓመታት ሊወስዱ እንደሚችሉ ተጠቁሟል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዷችን ወደ ሀብታሙ ልመልሳችሁ።
ስመኝሽን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የአርብ ምሽት ስርጭትን ነው እየተከታተላችሁ የምትገኙት። ዛሬ ምሽት በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ እንሻገር። አንድ ባልደረባው በትግራይ ክልል እምባነት ወረዳ ባልታወቁ ሰዎች መገደላቸውን የኢትዮጵያ ቀይ መስቀል ማኅበር አስታውቋል። የአምቡላንስ አሽከርካሪ እንደሆኑ የገለጻቸው ባልደረባው የተገደሉት በምጥ የተያዘች እናት ወደ ሕክምና ለመውሰድ በጉዞ ላይ በነበሩበት ወቅት መሆኑን ማኅበሩ አመልክተዋል። ጉዳዩ እየተጣራ መሆኑን የገለጹት የእምባሰናይት ወረዳ አስተዳዳሪ በበኩላቸው የሚያስተዳድሩት አካባቢ እንደዚህ አይነት ግድያ መፈጸሙ ይቅርታ ጠይቀዋል። የዚህን ጉዳይ ዝርዝር ሙሉጌታ ጽባያ ያሰማናል።
የኢትዮጵያ ቀይ መስቀል ማህበር ትናንት ባወጣው መግለጫ እንዳለው አንድ ባልደረባው በትግራይ ክልል ማዕከላዊ ዞን እምባስኔቱ ወረዳ የተገደሉት በመት የተያዘች እናት ወደ ህክምና ተቋም ለመውሰድ በተንቀሳቀሱበት ወቅት ነው። አቶ ወልዱ አረጋዊ በርሀ የተባሉት ባልደረባው ጥር 1 ቀን 2016 ዓ.ም ከምሽቱ 5 ሰዓት ከ20 አካባቢ በተተኮሰባቸው ጥይት መገደላቸው ነው ማህበሩ የጠቀሰው። ከተመደቡበት የሥራ ቦታ ማለትም ነበለት ከተባለች ከተማ ወደ አዱጉደም የተባለ ቀበሌ የህክምና ባለሙያ ይዘው በመጓዝ ላይ ይያሉ ቀበሌው አካባቢ ሲደርሱ ማንነታቸው ባልታወቁ ሰዎች ጥይት ተተኩሶባቸው ወደ ህክምና እየተወሰዱ በነበረበት ሰዓት ህይወታቸው አልፏል ሲል ማህበሩ አስታውቋል። የኢትዮጵያ ቀይ መስቀል ማህበር የሰብአዊ ዲፕሎማሲና የኮሙኒኬሽን አገልግሎት ኃላፊ አቶ መስፍን ደረጀ ለአሜሪካ ድምጽ ሲናገሩ ተግባሩ የሚወገዝና የሰብአዊ አገልግሎትን የሚያደናቅፍ ነው ብለዋል።
ይሄ ደግሞ በመጀመሪያ ጊዜ የተፈጸመ ጥቃት አይደለም። በእንደዚህ አይነት ሁኔታ በትግራይ ክልል ባለፉት 3 ዓመት ባልሞላ ጊዜ ውስጥ 14 ሰራተኞቻችን በአሰቃቂ ሁኔታ ህይወታቸው አልፏል። በጣም የሚያሳዝን ነው። በዚህ ሲቹዌሽን ደግሞ እዛው በትግራይ ክልል ውስጥ 141 አምቡላንሶቻችን ወድመዋል፣ ተዘርፈዋል። ደግሞ በትግራይ ክልል አንጻራዊ ሰላም ወደ ሰላም በተገባበት እንዲህ አይነት ሁኔታ በመፈጠሩ በጣም ከፍተኛ ድንጋጤን ፈጥሮብናል። በጣም አዝነናል። የእኛ አባላቶቻችን፣ ሰራተኞቻችን በነጻነት ተንቀሳቅሶ ህብረተሰቡን እንዳይረዱ የሚያግድ ነው። ስለዚህ ይሄ ነገር ዓለም አቀፍን ህግ ተከትሎ ሀገራችንም የፈረመችውን ህግ ህብረተሰቡ መንግስታዊ የሆኑ መንግስታዊ ያልሆኑ አካላትም ይህን ነገር እንዲያወግዙ ነው የምንጠይቀው።
ተመሳሳይ ተግባር በሀገሪቱ የተለያዩ አካባቢዎች እየተፈጸመ ነው ያሉት አቶ መስፍን የሰብአዊ እርዳታ ሰራተኞች በችግር ቦታም እየገቡ ህዝብ የሚያገለግሉ በመሆናቸው ሊጠበቁ ይገባል በማለትም አክለዋል።
አምቡላንስ አሽከርካሪን አምቡላንስን ማጥቃት ማለት ወላድ እናትን ህጻናትን እንደ መግደል ነው የሚቆጠረው። ስለዚህ ይህን በእጅጉ እናወግዛለን። በዛሬው ዕለትም ኢትዮጵያ ቀይ መስቀል ማህበር የብሔራዊ ቦርድ አመራር አባላትና የሁሉም ክልሎች ቦርድ አመራር አባላት በዚህ ጉዳይ ላይ ልዩ ስብሰባ አድርጓል። ይሄ ነገር መወገዝ አለበት፣ መቆም መቻል አለበት። ይሄ ነገር ሊደገም አይገባም። የቀይ መስቀልን አርማ ጥላ ከለላ አድርጎ የሚንቀሳቀሱ ሰራተኞች የጥቃት ሰለባ መሆን የለባቸውም። ይሄ በትግራይ ክልል ብቻ አይደለም፣ በአማራ ክልል ውስጥም በተመሳሳይ ጥቃት እንደዚህ አይነት ጥቃቶች ተፈጽመዋል። በኦሮሚያ ውስጥም እንደዚህ አይነት ጥቃት በተከታታይ ተፈጽመዋል። አሽከርካሪዎቻችን የጥቃት ሰለባ ሆነዋል። አምቡላንሶቻችን ተቃጥለዋል። ስለዚህ የትኛውም የታጠቀም ያልታጠቀም አካላት ቀይ መስቀልን አርማ ማክበር መቻል አለበት።
ግድያው የተፈጸመው በማን ነው ተብለው የተጠየቁት ኃላፊው በክልሉ የሚገኘው የቀይ መስቀል ማህበር ቅርንጫፍ ለመንግስት አካላት ጉዳዩን አሳውቋል፣ በሂደት ላይ ነው ያለው ሲሉ ገልጸዋል። የትግራይ ክልል እምባስኔቱ ወረዳ አስተዳዳሪ አቶ ኪዳነ ማርያም ሱራፌል በሰጡት ማብራሪያ ደግሞ እርሳቸው በሚያስተዳድሩት አካባቢ ይህንን መሰል ግድያ በመፈጸሙ ማህበሩን ይቅርታ ጠይቀዋል።
በወረዳችን የተፈጠረውን ነገር ያልተጠበቀ ያጋጠመን አደጋ ነው። የቀይ መስቀል መኪናና ሹፌሩን አንዲት እናት ለጤና አገልግሎትን በተለይም ደግሞ ለወሊድ ጥሪ ተደርጎለት ጉዞ ላይ እያለ በአጋጠመው ሁኔታ ሹፌሩም የህይወት አደጋ ገጥመናል እና አምቡላንሷን መጠነኛ የሚባለውን ጉዳት ደርሰዋል። አጠቃላይ በዚህ ሁኔታ በሰብአዊነት ደረጃ ስናየው እና መሆን ያልነበረበት ስህተት ተፈጥረዋል። በዚህም አጋጣሚ ለቀይ መስቀል ማህበርም በተፈጠረው ነገር ይቅርታ እየጠየቅን ወደፊት በዚህ ሁኔታ የሚመለከተውን አካል እያጣራ ተጠናቆ ማብራሪያን የምንሰጥበት ሁኔታ ይሆናል።
እስከ ዛሬ አርብ ጥር 3 ቀን 2016 ዓ.ም በግድያው የተጠረጠሩ ሰዎች አለመያያዛቸው ያስረዱት አስተዳዳሪው ጉዳዩ በሕግ ክትትል ውስጥ እንዳለም አስረድተዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለ።
ሙልጌታ ስባን ለቀደመው ዘገባ አመሰግናለሁ። በመከታተል ላይ የምትገኙት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የአርብ ምሽት ዝግጅታችን ነው። ሙልጌታ ቀድሞ ያሰማን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በኢትዮጵያ የሚገኙ ታሪካዊ ቅርሶችን ከጥፋት ለማዳን የባለድርሻ አካላት ውይይት እንዲደረግ የኢትዮጵያ ስነ ህንጻ ባለሙያዎች ማህበር ጠይቋል። የተቋሙ ፕሬዚደንት አቶ ሀብታሙ ጌታቸው በአዲስ አበባ የሚገኙና በተለምዶ ሎምባርዲያ ተብሎ የሚጠራው የሼህ አህመድ ሳላህ ህንጻ እንዲፈርስ መደረጉን መነሻ አድርገው ለአሜሪካ ድምፅ በሰጡት ቃለ መጠይቅ የልማት ፍላጎትና የቅርስ ጥበቃን ለማስታረቅ ውይይት መደረግ አለበት ብለዋል። የኢትዮጵያ ቅርስ ባላደራ ማህበር በበኩሉ የሎምባርዲያ ታሪካዊ ህንጻ እንዳይፈርስ በፍርድ ቤት ሲከራከር መቆየቱን አስታውቋል። በመጨረሻ ግን ህንጻው ከቅርስነት ዝርዝር ተሰርዟል ተብሎ እንዲፈርስ እንደተወሰነ የማህበሩ ዋና ስራ አስኪያጅ አቶ መቆያ ማሞ ለአሜሪካ ድምፅ ተናግረዋል። የቅርሶችን ደህንነት አሳሳቢ ሁኔታ ላይ እንዳለም ተናግረዋል። የኢትዮጵያ ቅርስ ጥበቃ ባለስልጣን ደግሞ ህንጻው የቅርስነት መመዘኛን እንዳላሟላ አመልክቷል። ገብረ ሚካኤል ገብረ መድን ዝርዝር አለው፣ በመቀጠል ይሰማል።
በአዲስ አበባ ልደታ ክፍለ ከተማ ወረዳ 9 ከዋቢ ሸበሌ ሆቴል አጠገብ የነበረውና በተለምዶ ሎምባርዲያ ተብሎ የሚጠራው የሼህ አህመድ ሳላህ ህንጻ ዛሬ በቦታው የለም። ይኸው ለዘጠና ዓመታት የቆየው ነባር ህንጻ ከሰሞኑ ሲፈርስ ቅርስ ነው አይደለም በሚል የብዙዎች መነጋገሪያ ሆኖ ሰንብቷል። የኢትዮጵያ ቅርስ ባላደራ ማህበር ህንጻው እንዳይፈርስና ይልቁንም በታሪካዊ ቅርስነት እንዲመዘገብ በፍርድ ቤት ሲከራከር መቆየቱን የማህበሩ ዋና ስራ አስኪያጅ አቶ ማቆያ ማሞ ለአሜሪካ ድምፅ ተናግረዋል።
ሎምባርዲያ በቅርስ መቶም ተመዝግቦ ነበር። ያ እንደገና እንዲፈርስ ተወስኖበት ያንን ተካሰን እስከ ሰበር ደርሶ ጉዳዩ በፍርድ ቤትም እየታየ ቆይቷል። ቅርስነቱ ተረጋግጦ የተመለሰበት አግባብ ነበር። የኛ ጠበቃ ቢያንስ 7 ጊዜ በፍርድ ቤት ክርክር ላይ ቆሟል። የመጨረሻው 2 ግን ያው ይፍረስ የሚል ውሳኔ ተወስኖበታል ነው።
ለአሜሪካ ድምፅ አስተያየት የሰጡት የቅርስ ጥበቃ ባለስልጣን ዋና ዳይሬክተር አቶ አበባው አያሌው የሎምባርዲያ ህንጻ የቅርስነት መስፈርትን ስለማያሟላ እንዲፈርስ መወሰኑን አመልክቷል።
እኛ ከቅርስነት የሰረዝነው የዛሬ ዓመት ነው። በአዲስ መመሪያ መሰረት መስፈርት ወጥቶ በዛ ተመዝኖ ማለት ነው 38% ነው ያገኘ። 50% በላይ የሆነ ነው የከተማ ስነ ህንጻ ቅርስ ተብሎ ይያዘው ማለት ነው። ስለዚህ አሁንም ምዝገባ የሚካሄደው ወደፊት በዛ መሰረት ነው።
አቶ አበባው መስፈርቶቹ ምን እንደሆኑ አላስረዱም። አቶ ማቆያ ደግሞ የቅርስነት መመዘኛው ግልጽነት ይጎድለዋል ባይ ናቸው።
መጀመሪያ ቅርስ ተብሎ ሲመዘገቡ መስፈርታቸው ተለይቷል። ያ መስፈርት ሲቀየር ግን መታወቅ ይኖርበታል። ለህዝብ ህብረተሰቡ ግንዛቤ ልሰጠው ይገባል። እንዲሁም አብሮ ለሚሰራውም አካል በልክ መረዳት ይኖርብናል እና ሎምባርዲ አሁን ቅርስ አይደለም ተብሏል። ለምን ቅርስ አለው? ለምንስ ቅርስ አይደለም? ማለት እነዚህ ነገሮች በግልጽ ከተቀመጡ ብዥታውን ይቀርፋሉ ማለት ነው።
እንደ ሎምባርዲያ ህንጻ ያሉ ቅርሶች ሲፈርሱ በርካታ ማህበረሰባዊ እሴቶችን እናጣለን የሚሉት የኢትዮጵያ አርክቴክቶች ማህበር ፕሬዚደንት አቶ ሀብታሙ ጌታቸው ደግሞ የልማት ፍላጎትና የቅርስ ጥበቃ እየተቃረኑ በመምጣታቸው ችግሩ መፈጠሩን ይናገራሉ።
በጣም ብዙ ጊዜ የሚያጋጥም ችግር ነው። የችግር ለምንድን ነው የሚያጋጥመው? ሁለት ተጻራሪ ፍላጎቶች አሉ። የመጀመሪያው በአንድ ወገን የልማት ፍላጎት አለ። በሌላ በኩል ደግሞ እነዚህ ያረጁ የቆዩ የሚባሉ ቅርሶችን የምንላቸው ሁለቱን የማመዛዘንና የማመጣጠን ጉዳይ ነው። የመጀመሪያ ነገር ታሪካዊ ቅርሶች በፍጹም መፍረስ የለባቸውም የሚል አቋም ያገኛ። ሁለተኛ ልማትም መደናቀፍ የለበትም። ስለዚህ ሁለቱን የሚያቻችሉ ስራዎችን ባለሙያዎችን ያሳተፈ፣ የታሪክ ተመራማሪዎችን ያሳተፈ፣ ቴክኖሎጂስቶችን ያሳተፈ ብዙ አይነት መፍትሄ ማግኘት ይቻላል። ግዴታ ማፍረስ ብቻ ብቻውን መፍትሄ አይደለም።
ቅርሶችን ለመጠበቅም ግልጽ መስፈርት መውጣት አለበት። የባለድርሻ አካላት ውይይትም ሊደረግ ይገባል ይላሉ።
መስፈርቶቹ ከየት ነው የሚመነጩት ከተባለ ኢንተርናሽናል መስፈርት ነው። እኛው ደግሞ በማህበረሰብ ውስጥ ያሉ መስፈርቶች አሉ። እነዚህ ሁለቱ ምክ ሲጣመሩ ነው የምናገኛቸው ማለት ነው። ለምሳሌ እነዚህ ቅርሶች ህንፃ ቅርሶች ከሆኑ በእርግጠኝነት ህንፃ የሚመለከተው አርክቴክቶችን፣ ኢንጂነሮችን የመሳሰሉ ባለሙያዎች፣ እነዚህ ማህበራት ደግሞ ያካተተ መስፈርት መውጣት መቻል አለበት። መጀመሪያ ራሱ ከመስፈርት ስንነሳ ማለት ነው። እነዚህ ቁሶች ለምሳሌ አይ የአለባበስ ወይም ሌሎች ባህላዊ እቃዎች ከሆኑ ደግሞ ዘርፉ የሚመለከታቸው የሙያ ማህበራት ገብተውበት ይሄኛው ቁስ ነው ይሄ አይደለም የምንለው ደረጃ መድረስ መቻል አለበት። እንዴት ነው ይህንን ነገሮች ነገስ ከጥፋት የምንታደገው የሚለው ነገር የሆነ የጋራ የሆነ መግባባት ላይ መድረስ ያለብን ይመስለኛል ሁላችንም።
ከዚህ ቀደም ከኢትዮጵያ ሆቴል ጎን የነበረውን ሺ ሰለሞን የገበያ ማዕከልና ላይን ባር የነበሩበትን ህንፃ ጨምሮ በርካታ ታሪካዊ ህንፃዎች መፍረሳቸውን የተናገሩት የኢትዮጵያ ቅርስ ባላደራ ማህበር ዋና ስራ አስኪያጅ አቶ ማቆያ ማሞ ይህን አሳሳቢ ችግር ለመቅረፍ ምክክር ማድረግ ያስፈልጋል ብለዋል።
አሳሳቢ ነው በየጊዜው በተለይ ባለፉት 2-3-4 ዓመታት ላይ በቅርሶች ላይ የደረሰው ጫና ከፍተኛ ነው። እኛም እንደ ቅርስ ባላደራ ትልቅ ስጋት አለን። ቅርሶቹ የሚያመጡት መጥፎ መኖር ውበት ነው ለአካባቢውና ጥያቄ ምልክት ውስጥ ያሉ ቁሶች ላይ መነጋገርና የጋራ መፍትሄ ማበጀት ይሻላል የምላሳም ያለ።
ቅርሶቹ በአግባቡ ከለሙና ከተጠበቁ ኢኮኖሚያዊ ፍላጎትን ማሟላት የሚችሉበት አቅም እንዳላቸው የተናገሩት አቶ ማቆያ የሚመለከታቸው አካላት ለዘርፉ ትኩረት እንዲሰጡም ጠይቀዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። ወደ ሌሎች ዘገባዎች ስንሻገር በጎርፍ ምክንያት ከተፈናቀሉ ከ79000 በላይ የዳሰነች ወረዳ አርብቶ አደሮች መካከል ሰብአዊ ድጋፍ የደረሳቸው 20% ብቻ ነው ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። የክልሉ መንግስትና መንግስታዊ ያልሆኑ ድርጅቶች ትብብር ከ20 ሚሊዮን ብር በላይ ወጪ በማድረግ ድጋፍ ተደርጓል ሲል ይሟገታል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ የሌሎች ባለድርሻ አካላትን አስተያየት አካቶ ቀጣዩን ዘገባ ልኩልናል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ በወላይታ ሶዶ ከተማ ይፋ ባደረገው የመጀመሪያ ደረጃ ሪፖርት በዳሰነች ወረዳ በኦሞ ወንዝ መጥለቅለቅ ምክንያት የተፈናቀሉ ከ79000 በላይ አርብቶ አደሮች ለሰብአዊ መብቶች ጥሰት ተጋልጧል ብሏል። የኮሚሽኑ የስደተኞች የአገር ውስጥ ተፈናቃዮችና የፍልሰተኞች መብቶች የሥራ ክፍል ዳይሬክተር እንጉዳይ መስቀለም ይህንን ለአሜሪካ ድምጽ አብራርተዋል።
በተለያየ ጊዜ የምግብ ድጋፍ የቀረበ ቢሆንም በቂ እንዳልሆነ፣ ወቅቱን የጠበቀ እንዳልሆነ፣ ተደራሽ እንዳልሆነ አረጋግጠናል ማለት ነው። ይሄ በርግጥ በቂ እንዳልሆነ እነዚህም የሚመለከታቸው አካላትም ጭምር አምነውበታል። ከምግብ በተጨማሪ በተለይ የጤና አገልግሎት፣ የትምህርት አገልግሎት፣ መጠለያ አገልግሎቶች ላይ ክፍተቶች እንዳሉ እንዲሁ በክትትላችን ያረጋገጥነው ነው። ከዚህ በተጨማሪ በክትትሉ ከለየናቸው አንኳር የሰብአዊ መብቶች ጉዳይ አንደኛው በመፈናቀል አውድ ውስጥ የሚኖሩ ሴቶችን፣ ህጻናትን፣ አካል ጉዳተኞችና አረጋውያን ጋር በተመለከተ ያለው ችግር ነው።
ከተፈናቀሉ አርብቶ አደሮች ውስጥ ያስቸኳይ ጊዜ ሰብአዊ ድጋፍ የሚደርሳቸውም በቁጥር አነስተኛ መሆናቸውንም ዳይሬክተሩ አስረድተዋል።
ግጥ በእነሱ መረጃ የድጋፍ ያገኙ ሰዎች ወደ 56000 እንደሚደርሱ የተገለጸ ቢሆንም እኛ ግን ቅድም እንደጠቀስኩት እስከ ባለፈው ሳምንት ባሉ የመረጃ አሰባሰብና አሰናነድ ዘዴያችን መሰረት 20% የሚያህሉት ብቻ ናቸው ድጋፍ ማግኘት የቻሉት የሚል እንዲሁም ደግሞ ድጋፉ በቂ እንዳልሆነ፣ ተደራሽ እንዳልሆነ እንዲሁ ያረጋግጠናል ማለት ነው።
የደቡብ ኢትዮጵያ ክልል የአደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር አቶ ኢድሪስ ኤርሚያስ ግን ይህንን አሃዛዊ መረጃ እንደማይቀበሉት ይናገራሉ። የኮሚሽኑ መረጃ የቅርብ ጊዜ አይደለም ያሉት ኮሚሽነሩ 85% ተፈናቃዮች ድጋፍ አግኝተዋል ሲሉ አስተባብሏል።
ጠቅላላ ከ18000 ኩንታል በላይ ምግብ ነክ ቁሶች ቀርበዋል። በገንዘብ ሲተመን እንግዲህ መንግስታዊ ያልሆኑ ግብረሰናይ ድርጅቶች ከ6.5 ሚሊዮን ብር በላይ እጅ በእጅ ለተፈናቃይ አርብቶ አደር ወገኖቻችን ገንዘብ እየሰጡ ናቸው። የክልሉም አደጋ ስጋት ኮሚሽን 400 ኩንታል በቆሎ ዱቄት ገዝቶ ከ1.5 ሚሊዮን ብር ወጪ በላይ በማውጣት ያው ገዝቶ አቅርቧል። ጠቅላላ ባለ መንገድ በገንዘብ ሲተመን እስካሁን የነበረው ድጋፍ 20 ሚሊዮን ብር የሚጠጋ ድጋፍ ነው ያደረገው።
ኮሚሽን እስካሁን የተደረገው ድጋፍ 20% ብቻ ነው የሚል ሪፖርት ያቀረበ ይገኛል። የእናንተ ግምገማ ምን ነው? ስንት ፐርሰንት ድጋፍ ያገኛል?
እኛ እንደ ክልል አደጋ ስጋት ኮሚሽን 85% አቅርቦት አጠቃላይ ተፈናቃይ አቅርበናል። 20% የተባለው ቀደም ሲል አደጋው ከተከሰተ በሳምንት እድሜ ክልል ውስጥ ዳታ ሊሆን ይችላል። ይሄ ግን አሁን ላይ እኛን የማይገልጽ መረጃ ነው ማለት ነው።
የኢሰመኮ ስደተኞች የአገር ውስጥ ተፈናቃዮችና የፍልሰተኞች መብቶች የስራ ክፍል ዲሬክተር እንጉዳይ መስቀልም ኮሚሽኑ ክትትል ያደረገው ከጥቅምት 5 እስከ ጥቅምት 20 ቀን 2016 ዓ.ም መሆኑን ጠቅሷል። በሩቅ ሆኖ በሚደረገው የክትትል ዘዴ ግን ድጋፍ ያገኙት ተፈናቃዮች አነስተኛ መሆናቸውን አረጋግጠናል በማለት አስረድተዋል።
ኮሚሽኑ ይህንን መድረክ ከማዘጋጀቱ በፊት ለምሳሌ ባለፉት 2 ሳምንታት ያገኘነው የግኝት ቅድም እንዳልነው በተወሰኑ ወራት ያለፉ በመሆናቸው እኛ ከመጣን በኋላ ምንድን ነው የነበሩ ለውጦች የሚሉትን ይሄ ብዙ ጊዜ ሪሞት ሞኒተሪንግ እንለዋለን። በሩቅ ቦታ ሆኖ ክትትል መስራት መረጃዎችን ሰነደናል። እኛ ባገኘነው መረጃ ምንም እንኳን ድጋፎች ምክንያቱም ቅድም እንዳስረዳሁት እኛ በመንሄድበት ጊዜ ድጋፎች እንዳልነበሩ በቂ እንዳልሆነ የለየነው ነገር እንደተጠበቀ ሆኖ እኛ ከመጣን በኋላ ክትትሉ ከተከናወነበት ጊዜ በኋላም ቢሆን ምንም እንኳን በተለያዩ አካላት የተሰጡ የቀረቡ ድጋፎች ቢኖሩም በቂ አይደለም የሚለው ድምዳሜ ላይ ያደረሰን በቅርቡም ጭምር ያከናወን ነው የሪሞት ሞኒተሪንግ ነው።
በጎርፍ በተጠቃው አካባቢ በቂ ድጋፍ አለመቅረቡና ከፍተኛ የሆነ የውሃ እጥረት መኖሩን የዳስነች ወረዳ አስተዳዳሪ አቶ ፍቅረ ማርያም አይመል አስታውቀዋል።
አሁን ዋናው መነጋገር ያለብን ይሄ ህዝብ ነው። ቁጥር አንድ ምን ያስፈልጋል ብሎ ሪሰ መስራት ውስጥ ይጠይቅ። እኔ ውሃ ነው የሚያስፈልገው ብዬ አስቀምጫለሁ። ቦታው ውሃ የለም። ቢያንስ የተወሰነ እህል ምናምን ሊመጣ ይችላል። ትንሽም ቢሆን ያው የኢትዮጵያ ሀብት ይታወቃል። ግን ይህን እህል በምንድን ነው የሚበስለው? ውሃ በጣም ተቸግረናል።
ማህበራዊ አገልግሎት ሰጪ ተቋማት መውደማቸውንም፣ ተማሪዎች ትምህርት ማቋረጣቸውን፣ እንደዚሁም ለወባ ወረርሽኛ ሌሎች ተላላፊ በሽታዎች መጋለጣቸውን አክለዋል። የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊ አቶ መናመለስ ተፈናቃዮች የገጠማቸውን የጤና ችግር ለመፍታት የሕክምና ቁሳቁስ እጥረት እንደገጠማቸው ተናግሯል።
በቋምነት እነዚህን ሰዎች በአግባቡ በዚች ምድር ሲኖሩ የሚኖሩበትን ሁኔታ መፍጠር ነው ትልቁ። ይህ ሆኖ ከጤና አንጻር የተነሱ ነገሮች የሉም ማለት አይቻልም። አንዱ የወባ ችግር ነው። እንግዲህ ያው ሲጀምር ሳይፈናቀሉም በፊት ወባማ አካባቢ 100% ማለት ነው። ይህ ሆኖ የተባለው የዚህ የኬሚካል ርጭቱ ሙሉ አይደለም፣ እውነት ነው፣ ሙሉ አይደለም። ለምን? ያው የኬሚካል እጥረት አለ፣ አገራዊ በራሱ ችግር ያለበት ነው። እኛ እንዲያውም በሚገርም ሁኔታ በመደበኛ ደረጃ ርጭት በሚካሄድባቸው አካባቢዎች ላይ ሌሎቹ ጋር አላደረግንም ስለሌለ ማለት ነው። ቅድሚያ እዛ ነው የተሰጠው። በቂ አይደለም፣ እውነት ነው።
ኢሰማኮ በወላይታ ሶዶ ከተማ ባዘጋጀው የባለድርሻ አካላት የውይይት ላይ የክልሉ መንግስት ስራ ኃላፊዎች፣ የተባበሩት መንግስታት ድርጅት ሰብአዊ ድጋፍ ማስተባበሪያ ቢሮ ዩኤን ኦቻም፣ ወርልድ ቪዥን ኢትዮጵያ እንዲሁም ሌሎች መንግስታዊ ያልሆኑ ድርጅቶች የተገኙ ሲሆን ድርጅቶቹ ከጊዜያዊ ድጋፍ ባለፈ ለዘላቂ መፍትሄም ትኩረት እንዲሰጥ አሳስቧል። የዩኤን ኦቻ ተወካይ አቶ ታምራት መንግስቴም
የኢትዮጵያ ሂውማኒቴሪያን ፈንድ ይባላል የኤችኤፍ እንለዋለን፣ ኦቻ ነው ይህንን በበላይነት የሚመራው። የደቡብ አራቱን ክልሎች ተጠቃሚ እንዲሆኑ ከማስቻል አኳያ ወደ 7 ሚሊዮን ዩኤስዲ ተመድቦ ዳሰነች አንዱ ተጠቃሚ ነው የሚሆን። ተጠቃሚነቱ ለማን ነው? ሪተርን ቅድም ላነሳ ነው የሚጠቅመን ነው።
የኢሰማኮ የስደተኞች የአገር ውስጥ ተፈናቃዮችና ፍልሰተኞች መብቶች የስራ ክፍል ዲሬክተር እንጉዳይ መስቀልም ዘላቂ መፍትሄ ለማመቻቸት አርብቶ አደሮች የተፈናቀሉበትን ምክንያት በመለየት ተጠያቂነትን ማረጋገጥ ይገባል ነው የሚሉትም።
በተለይ ጊቤ 3 መጠኑን ሲጨምር የማስተንፈስ ወይም ውሃውን የመልቀቅ ስራ እንደሚሰራና ይህ ውሃ መለቀቁን ተከትሎ እዚህ ቦታ ላይ መጠኑን የጨመረ በተለይ ፍለዲንግ መጥለቅለቅ እንደተከሰተ፣ ሶስተኛው ደግሞ ወደ የቱርካና መሙላትና ይሄ ባክ ኢንፍሎ የሚሉት ወይም ደግሞ ባክ ፍለዲንግ በመከሰቱ ከ2012 ጀምሮ ከዚህ በፊት ከነበረው ለየት የሚያደርገው ትሬንድ ምንድን ነው? ቅድም እንዳልኩት ግድቡ ሲሞላ በተለይ እዛ አካባቢ መጥለቅለቆች የውሃ መጠኑን ክረምት የሚዘንበውን ዝናብ ተከትሎ ግድቡ ይሞላል፣ ውሃ ይፈሳል፣ ይጥለቀለቅ ነበር። ግን በጋ ሲመጣ ይመለሱ ነበር።
የኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ኃላፊ አቶ ሞገስ መኮንን በበኩላቸው የጊቤ 3 የኃይል ማመንጫ ግድብ ፕሮጀክት ለጎርፍ መጥለቅለቅ ምክንያት አይደለም ሲሉ ተከላክለዋል።
ጊቤ 3 በራሱ ግድቡ የሚመጣው ናቹራል የሪቨር ፍሎው ኮንትሮል የሚያደርግና በዛ መንገድ ደግሞ የተመጠነ ውሃ የሚለቅ ሪዘርቫየር ነው። ስለዚህ ሊመጣ የሚችለውን ናቹራል የሆነ ከዚህም የባሰ ሊመጣ የሚችለውን አደጋ ቀንሷል የሚለውን በዛ መንገድ አድሬስ መደረግ መቻል አለበት። ትክክለኛ የግቤ 3 ኮንትሪቢዩሽንን ሳናሳይ ችግሩን ብቻ የምናነሳ ከሆነ ሚዛናዊ አይሆንም። ስለዚህ በዛ መንገድ የመፈናቀል መንስኤ ተብሎ የተነሳው ትክክል አይደለም።
ከ1998 ዓ.ም አንስቶም እስከ 2016 ዓ.ም የቀጠለው የዳስነች አርብቶ አደሮች መፈናቀል ዛሬም እልባት አልተበጀለትም ሲሉ የአካባቢው ነዋሪዎች ያማራሉ። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ወላይታ ሶዶም።
እኛ ያለንበት ዋሽንግተን ዲሲ ላይ ከቀኑ 7 ሰዓት ከ33 ደቂቃ ሆኗል። ኢትዮጵያ ላይ ደግሞ ከምሽቱ 3 ሰዓት ከ33 ደቂቃ አልፏል። ወደ ቀሪ ዘገባዎቻችን ስንሻገር ያሳለፍነው የአውሮፓውያኑ 2023 ዓመተ ምህረት በተለይም በአፍሪካ ቀንድ ከፍተኛ የሰብአዊ መብት አፈናና የከፋ የጦር ግፍ የተፈጸመበት ዓመት ነበር ሲል ሁማን ራይትስ ዎች ትናንት ሐሙስ ባወጣው ዘገባ ይፋ አድርጓል። ዓለም አቀፉ የመብቶች ተሟጋች ድርጅት አያይዞም የሰላማዊ ሰዎች ደህንነት ጥበቃ ይረጋገጥ ዘንድ ተገቢውን ጥረት አላደረጉም ሲል አህጉራዊ ተቋማትንና ዓለም አቀፉን ማህበረሰብ ተጠያቂ አድርጓል። የአሜሪካ ድምፅ የናይሮቢ ኃላፊ ማርያም ዲያሎ ሪፖርቱን አስመልክታ ያደረሰችንን ዘገባ አሉላ ከበደ ያስደምጠናል።
እንደ አውሮፓውያን ዘመን አቆጣጠር በ2023 በአፍሪካ ቀንድ መንግስታት መጠነ ሰፊ የሰብአዊ ቀውሶችን አስተናግደዋል። በሱዳንና በኢትዮጵያ ሰላማዊ ዜጎች በጦር ስም የተፈጸሙ አስከፊ ግፎችና አንዳችም ቁጥጥር ያልተደረገባቸው ጠያቂ ያላገኙ የመብት ጥሰቶችን ተጋፍጠዋል ሲል የሂውማን ራይትስ ዎች ዘገባ ዘርዝሯል። ላቲሻ ባደር በመብቶች አስከባሪ ቡድኑ የአፍሪካ ክፍል ምክትል ዲሬክተር ናቸው።
We saw blatant flouting of very basic
በጣም መሰረታዊ የሆኑ የጦርነት ህጎችና የሰብአዊ መብት ህጎች በመንግስታት በዘፈቀደ ሲጣሱ ተመልክተናል።
በሱዳን ባለፈው የሚያዝያ ወር በአገሪቱ ጦር ሠራዊትና በፍጥኖ ደራሽ ኃይሉ መካከል የተቀሰቀሰው ጦርነት በሺዎች የሚቆጠሩ ሰዎችን ሲገድል በሚሊዮኖች የሚቆጠሩ ንጹሃን ዜጎችን በማፈናቀልም ከፍተኛ የሰብአዊ ቀውስ አስከትሏል። ተፋላሚዎች ወገኖች ህዝብ በሚበዛባቸው አካባቢዎች በተደጋጋሚ ከባድ መሳሪያዎችን መጠቀማቸውን የገለጸው የሂውማን ራይትስ ዎች ሪፖርት ተሰሚነት ያላቸውና ተጽዕኖ ማድረግ የሚችሉ መንግስታት እና ክልላዊ አካላትም ለቀውሱ ቅድሚያ ሰጥተው በህዝቡ ላይ የሚደርሰውን መከራ ከመታደግ ይልቅ ሰብአዊ መብቶችን የሚያረጋግጡ መፍትሄዎችን ቸል ብለው ያጭር ጊዜ ጥቅማቸውን ማሳደድ መቀጠላቸውን ዘግቧል።
Time and again we saw how there was limited
ተጠያቂነት የጎደለው አሰራር እንዲያበቃ የሚያስችል ግፊት የማድረግ ዲፕሎማሲያዊ ፈቃደኝነት በክልልና በአህጉር ደረጃ ብቻ ሳይሆን በዓለም አቀፍ ደረጃ ጭምር ያለመኖሩን በተደጋጋሚ ማይተናል።
ለሁነኛ ስኬት ባይበቁም ዩናይትድ ስቴትስና ሳውዲ አረቢያን ጨምሮ በርካታ ሀገራት በሱዳን የተኩስ አቁም ስምምነት እንዲደረስ ጥረት አድርገዋል። የሰሜን ኢትዮጵያው ግጭት እንዲያበቃ በጥቅምት 2015 በግጭት ውስጥ የነበሩ ወገኖች የሰላም ስምምነት መፈራረማቸውን ተከትሎ ባደር እንደዘረዘሩት በትግራይ አንዳንድ አካባቢዎች የሰብአዊ መብት አያያዝና የሰብአዊ ሁኔታዎች መሻሻሎችን ቢያስገኝም ትርጉም ያለው ተጠያቂነት እንዲፈጠርና የመብቶች ረገጣው እንዲያበቃ የተደረጉት ውስን ዓለም አቀፍ ጥረቶች ግን ፈጥነው መክነዋል።
Over the last 6 months in particular we've seen
በተለይ ባለፉት 6 ወራት ውስጥ በአማራ ክልል የዜጎች መብት አያያዝ እያሽቆለቆለ መሄዱንና ውጊያ መቀጠሉን አይተናል። በሲቪል ማህበረሰቡ ላይ እያደረሰ ያለውን ጉዳትንም ተመልክተናል። ህገወጥ ግድያ፣ ጾታዊ ጥቃቶችና እንዲሁም ሁኔታው ሰላማዊ ሰዎች መሰረታዊ አገልግሎት ማግኘት በሚችሉበት መንገድ ላይ እያደረሰ ያለውን አስከፊ ተጽዕኖም መዝግበናል።
በ2013 የህዝባዊ ወያኔ ሐርነት ትግራይ ህወሓት ኃይሎች በክልሉ የሚገኙ ጦር ሰፈሮችን ማጥቃታቸውን ተከትሎ በትግራይ የተቀሰቀሰው ጦርነት መጀመሪያ ላይ የፌዴራሉን ወታደራዊ ኃይል ብርቱ ጫና ውስጥ ቢያስገባም ከኤርትራ ወታደሮችና ከአጎራባቹ የአማራ ክልል ኃይሎች ጋር በመሆን የመልሶ ማጥቃት መጀመሩን ማርያም አዲያሎ በዘገባዋ ሮይተርስን ጠቅሳ በብዙ መቶ ሺዎች ያለቁበትን የሰሜን ኢትዮጵያን ጦርነት አስታውሳለች። እንደ አውሮፓውያን የዘመን አቆጣጠር በ2021 ብቻ ቁጥራቸው 5.5 ሚሊዮን የሚደርስ ኢትዮጵያውያን ተፈናቅለዋል። ይህም በውጭ ግንኙነቶች ምክር ቤት ሪፖርት መሰረት በአሃዙ ግዙፍነት እስካሁን ከተዘገቡ በየትኛውም ሀገር በአንድ ዓመት ውስጥ በተፈናቀሉ የሀገር ውስጥ ተፈናቃዮች ቁጥር ቀዳሚ ሆኗል።
ስርጭት ይቀጥላል። በመቀጠል ደግሞ ወደ ሌላ ዘገባ ስንሻገር ዩናይትድ ስቴትስ እና ብሪታንያ የመን ውስጥ በኢራን እየተደገፉ የሚንቀሳቀሱና እስካሁን ድረስ ከ12 በላይ የሚሆኑ ወደ ኤደን ባህረ ሰላጤ የሚጓዙ ዓለም አቀፍ መርከቦች ላይ ጥቃት የፈጸሙት ሁቲዎች ላይ የአጸፋ ጥቃት ጀምረዋል። የአሜሪካ ድምፁ የብሔራዊ ደህንነት ዘጋቢ ጄፍ ሼልደን ዘጋቢ ከፔንታገን ያደረሰንን ዘገባ ኤደን ገረመው እንደሚከተለው አጠናቅረዋለች።
ዩናይትድ ስቴትስ እና ብሪታንያ የሁቲ የመከላከያ ስርዓትን እንዲሁም ራዳሮችን ኢላማ በማድረግ ተዋጊ ጄቶችን፣ የባህር ላይ መርከቦችንና ሰርጓጅ መርከቦችን ጭምር በመጠቀም ጥቃት መፈጸማቸውን የሀገሪቱ ባለስልጣናት አስታውቀዋል። አብዛኞቹ ጥቃቶችም የሁቲ መሳሪያ ማከማቻዎችና በተደጋጋሚ ድሮኖች የሚነሱባቸው ስፍራዎችን ኢላማ በማድረግ በቀይ ባህርና በኤደን ባህረ ሰላጤ ላይ ጥቃት በሚፈጽሙ መርከቦቻቸው ላይ መፈጸማቸውን ጭምር አስታውቀዋል። እነዚህ ጥቃቶች የተደረጉት ዩናይትድ ስቴትስ ከሌሎች 12 ሀገራት ጋር በመሆን ያወጣችውንና የመጨረሻ ማስጠንቀቂያ ስትል ከጠራችው ማስጠንቀቂያ በኋላ ሁቲዎቹ ሁለት ጥቃቶች መፈጸማቸውን ተከትሎ ነው። የፔንታገን ቃል አቀባይ ሜጀር ጀነራል ፓት ሬደር እንዲህ ይላሉ።
There will be consequences.
የሚከተል መዘዝ ይኖራል።
ቃል አቀባዩ የትላንቱን ጥቃት በተመለከተ ከጋዜጠኞች ጋር በነበራቸው ቆይታ ይሄ ለሁቲዎቹ የመጀመሪያ ደረጃ መልእክት ነው ብለዋል።
Houthis are funded, trained, equipped by Iran to a large degree.
ሁቲዎቹ በከፍተኛ ሁኔታ በገንዘብ የሚደገፉትና የሚታጠቁት በኢራኖቹ ነው። ስለዚህ ኢራን ይሄንን ረብየለሽ አደገኛና ህገወጥ እንቅስቃሴ እንዲሁም የተኩስ ልውውጥ በማስቆሙ ረገድ ሚና እንደሚኖራት እናውቃለን።
ይህ ጥቃት በቴህራን ላይ የሚያስከትለው ተጽዕኖ ወደፊት የሚታይ ይሆናል። ይሁን እንጂ የዩናይትድ ስቴትስ የቀድሞ የጦር መሪ ጡረተኛው ጄኔራል ኬነዝ ፍራንክ መከንዚ ረቡለት በዚህ ዙሪያ ለተሰባሰቡ ቡድኖች ባደረጉት የድረገጽ ንግግር ኢራን በጉዳዩ ላይ ምላሽ ትሰጣለች ብለው እንደማያስቡ አስታውቀዋል።
I do not believe the escalation ladder leads out of Yemen.
እንደሚመስለኝ ነገሩን የማብረድና ያለማብረዱ ሁኔታ ከየመን ያልፋል ብዬ አላምንም። እዚያው የመን ነው የሚቆየው።
መከንዚ አያይዘውም
ኢራን ወዳጆቿን እዚያው ትተዋቸዋለች፣ የርቀት ጦርነቷንም እዚያው በራሱ ዕጣ ፈንታ እንዲወስን ትተዋለች ብዬ አምናለሁ።
አሁን ላይ ባለው ሁኔታ ዩናይትድ ስቴትስ የፈጸመችው ጥቃት ሁቲዎቹ ላይ መጠነ ሰፊ የሆነ ጉዳት ማስከተሉንና እንዲሁም ደግሞ ሁቲዎች ከዚህ በኋላ ተጨማሪ የሆነ ጥቃት እንዳይፈጽሙ አቅማቸውን ያመናመነ መሆኑን የዩናይትድ ስቴትስ ባለስልጣናት አስታውቋል። የሀገሪቱ የመከላከያ ባለስልጣን በደንብ ነው የደበደብናቸው፣ በደንብ አጥቅተናል ሲሉ ለአሜሪካ ድምጽ ተናግሯል። ለጂፍ ስሌደን ዘገባ አደን ገረመው ከዋሽንግተን ዲሲ።
ገረመውን ለቀደመው ዘገባ አመሰግናለሁ። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በመካከለኛው ምስራቅ በድጋሚ ያደረጉትን የዲፕሎማሲያዊ ጉዞ አጠናቀዋል። ኢራን የየመን ሁቲ አማጽያን በቀይ ባህር ላይ የሚተላለፉ የንግድ መርከቦች ላይ ጥቃት እንዲፈጽሙ ትረዳለች ሲሉ የከሰሱት ብሊንከን ጥቃቱ የሚቀጥል ከሆነ ዋጋ እንደሚያስከፍል አስጠንቅቀዋል። የቪኦኤ ከፍተኛ የዲፕሎማሲ ዘጋቢ ሲንዲ ሴይን የላከችውን ዘገባ ደግሞ እንግድ ወልድ ያሰማናል።
የውጭ ጉዳይ ሚኒስትሩ በዘጠኝ ሀገራት ያደረጉትን ተከታታይ ጉዞ ሐሙስ ግብጽ ካይሮ ላይ አጠናቀዋል። ብሊንከን እንዳሉት በቀጠናው ያደረጓቸው ውይይቶች ዋና ዓላማ በእስራኤል እና ሐማስ መካከል በመካሄድ ላይ ያለው ጦርነት እንዳይስፋፋ ለመከላከልና በጋዛ ለሚገኙ ፍልስጤማውያን ሲቪሎች ተጨማሪ እርዳታ እንዲያገኙ ለማስቻል ነው። እስራኤል በሐማስ ላይ የምታካሄደው ወታደራዊ ዘመቻ ሲጠናቀቅ በጋዛ በሚኖረው አስተዳደር ጉዳይ ላይ እቅድ መንደፍን በተመለከተ ከመካከለኛው ምስራቅ አገራት ጋር የሚደረገው ትብብር መሻሻል እንዳሳየም ተናግረዋል።
ሌላው አማራጭ በኢራን በሚደገፉት ሐማስ፣ ሁቲና ሂዝቦላ የሚፈጸሙትን የሽብር ጥቃቶችንና ውድመቶችን እያዩ መቀጠል ነው። የመጀመሪያው አማራጭ ከተከተልን፣ ማለትም አንድነትን ከፈጠርን፣ እስራኤልን ካካተትን፣ ለጸጥታ አስፈላጊውን ቁርጠኝነት ካሳየንና ፍልስጤምን እንደ አገር ለመመስረት ጉዞውን ከጀመር ይህ በቀጠናው ችግር ፈጣሪ የሆኑትን ኢራንን እና አጋሮቿን የሚያገል የተሻለ አማራጭ ነው።
በቀጠናው የሚገኙ ሌሎች አገራት ለእስራኤል የጸጥታ ዋስትና ለመስጠት መስማማታቸውን ለአገሪቱ ባለስልጣናት እንደነገሯቸው ብሊንከን አስታውቀዋል። ይህ ሊሆን የሚችለው ግን እስራኤል በበኩሏ የፍልስጤምን እንደ አገር መመስረት የምትደግፍ ከሆነ እንደሆነም አክለው ገልጸዋል። በእስራኤል አሁን በስልጣን ላይ ያለው መንግስት ሐማስ በፈረንጆቹ ጥቅምት 7 ቀን ጥቃት ሰንዝሮ 1200 እስራኤላውያንን ከመግደሉ በፊትም ቢሆን የፍልስጤማውያን አገር መመስረት ላይ ተቃውሞ ነበረው። እስራኤል በሐማስ ላይ በምትሰነዝረው ጥቃት ምክንያት በጋዛ ሰርጥ ከነበሩ 2.3 ሚሊዮን ነዋሪዎች ውስጥ አብዛኞቹ መፈናቀላቸውና 23,000 ፍልስጤማውያን ደግሞ ሕይወታቸውን እንዳጡ በሐማስ የሚተዳደረው የጤና ጥበቃ ሚኒስቴር አስታውቋል። በቀጠናው ውጥረት ባየለበት በዚህ ወቅት በኦማን ባሕረ ሰላጤ ይቀዝፍ የነበረን አንድ ነዳጅ ጫኝ መርከብ ኢራን በቁጥጥሯ ስር በማድረግ ወደ ወደቧ በመውሰድ ላይ ነች። ይህም አሜሪካ ባለፈው ዓመት አንድ ነዳጅ ጫኝ መርከቧን ለመውሰዷ የበቀል እርምጃ እንደሆነ ኢራን አስታውቃለች። የአሜሪካው የውጭ ጉዳይ ሚኒስቴር ቃል አቀባይ ቬዳንት ፓቴል በዚህ ላይ አገራቸው ያላትን አቋም ይናገራሉ።
The Iranian government must immediately release the ship and its crew.
የኢራን መንግስት መርከቡንም ሆነ ሰራተኞቹን በአስቸኳይ መልቀቅ አለበት። ይህ በኢራን ወይም በኢራን አማካኝነት የተፈጸመው ህገወጥ እገታ ዓለም አቀፍ የንግድ ይዘትን ለማስተጓጎል ያለመ ነው።
አንድ ተንታኝ ለቪኦኤ እንደተናገሩት ደግሞ ኢራን መርከቧን ማገቷ ከአሜሪካ ጋር ያላት የተለመደ የቁርሾ ምልልስን የሚያሳይ ነው። አሌክስ ቫታንካ በመካከለኛው ምስራቅ ጥናት ተቋም የኢራን ፕሮግራም መሪ ናቸው።
So I'm more likely at this point to be inclined to say this was
ይህ ለማልጣቸው እንደማይፈልጉት መልካም አጋጣሚ ወስደውታል ብዬ መናገር እችላለሁ። የነዳጅ ጫኝ መርከቡ ከኢራን የባህር ግዛት ሳይርቅ በቀጠናው ይገኝ ነበር። ሆን ብለው ተንከሳክሰው በቁጥጥራቸው ስር አድርገውታል።
አሌክስ ቫታንካ እንደሚሉት ዋሽንግተንም ሆነች ቴህራን የእስራኤልና ሐማስ ጦርነት ወደ ለየለት የቀጠናው ጦርነት ሲቀየር የማየት ፍላጎት የላቸውም።
እንግዲህ ወልዴን አመሰግናለሁ። በማዳመጥ ላይ ያላችሁት ከአሜሪካ ድምፅ ራዲዮ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭት ነው። ቀጣዩ ዘገባ ደግሞ ወደ ኢትዮጵያ ይመልሰናል። በሰሜን ኢትዮጵያው ጦርነት የተጎዳው የትግራይ ክልል የኢንዱስትሪ ዘርፍን ለማነቃቃት የወደሙትን ፋብሪካዎች መልሶ ለመገንባት የፌዴራሉ መንግስት ሁሉን አቀፍ ድጋፍ እንዲያደርግ የክልሉ ኢንዱስትሪ ቢሮ ጠይቋል። የቢሮ ምክትል ኃላፊ አቶ መሐሪ ገብረ ሚካኤል ለአሜሪካ ድምፅ በሰጡት ቃለ መጠይቅ ከጦርነቱ በፊት በትግራይ የነበሩ አምራች ኢንዱስትሪዎች አብዛኞቹ በጦርነቱ መጎዳታቸውን ተናግረዋል። የፕሪቶሪያውን ስምምነት ተከትሎ በክልሉ ሰላም ቢፈጠር የኢንዱስትሪውን ዘርፍ መልሶ ለመገንባት ግን የፌዴራሉ መንግስት በቂ ድጋፍ እያደረገ አይደለም ብለዋል። የዚህን ጉዳይ ዝርዝር ገብረ ሚካኤል ገብረ መድን እንደሚከተለው አጠናቅረውታል።
የሰሜን ኢትዮጵያው ጦርነት ከመቀስቀሱ በፊት በትግራይ ክልል 6378 አነስተኛና መካከለኛ ኢንተርፕራይዞች እንደዚሁም 61 ትላልቅ ኢንዱስትሪዎች እንደነበሩ የክልሉ የኢንዱስትሪ ቢሮ ምክትል ኃላፊ አቶ መሐሪ ገብረ ሚካኤል ለአሜሪካ ድምጽ ገልጿል። በጦርነቱ የደረሰው አጠቃላይ ጉዳት እየተጠና መሆኑን የገለጹት ኃላፊው ሆኖም አብዛኞቹ ኢንዱስትሪዎች የተለያየ መጠን ያለው ጉዳት እንዳስተናገዱ ተናግረዋል። የፕሪቶሪያውን የሰላም ስምምነት ተከትሎ ዘርፉን ለማነቃቃት የክልሉ ጊዜያዊ አስተዳደር እየተንቀሳቀሰ ቢሆንም የፌዴራሉ መንግስት ግን በቂ ድጋፍ እያደረገ አይደለም ይላሉ።
ትግራይ ላይ 3 አመት ሙሉ ጦርነት ውድመት የደረሰበት ነው። ስለዚህ የፌደራል ተቋም ወይም የፌደራል መንግስት እዚህ ፕሮጀክት ኦፊስ መክፈት ነበረበት። በቅርበት ሆኖ በትግራይ የሚያጋጥም ያለው ችግር ምንድን ነው? የብድር ጥያቄ እንዴት መመለስ አለበት? ሌሎች ድጋፎች በሚነሱበት ስለዚህ ያለውን ጉዳት እያየ በፌደራል የተለየ ድጋፍ የሚያደርግበትን ሂደት መፈጠር የነበረበት የተለየ መመሪያ ወይም አሰራር ወጥቶ ድጋፍ መደረገ እየተገባ ድጋፍ እየተደረገ አይደለም ያለው። ለምሳሌ አሁን በጦርነቱ ምክንያት ማኒፋክቸሪንግ ኢንዱስትሪ ወድሞ ያለ ወደ ስራ እንዲገቡ የማበረታታት ስራ ሰርቶ በአነስተኛ ወለድ ብድር አግኝቶ ወደ ስራ የሚገቡበትን ሂደት እየተሰራ አይደለም ያለው። ብድር እንዲቀርብላቸውም አይደረግም ያለው ማለት ነው።
በመቀለ ከተማ ባለው የኢንዱስትሪ ፓርክ ውስጥ ሲሰሩ የቆዩ የውጭ ኩባንያዎች ጦርነቱ ሲጀመር ፋብሪካዎቻቸውን ዘግተው መውጣታቸውን ያወሱት አቶ መሐሪ ጦርነቱ ከቆመ በኋላ እነዚህን ባለሀብቶች ለመመለስ ብዙም ጥረት አልተደረገም ብለዋል።
መንግስት በትግራይ ላይ ጦርነት ስላለ የውጭ ዜጎች ካላችሁ ውጡ ብሎ ዲክለር ያደረገ አካል ነው። ስለዚህ አሁን ደግሞ ወደ ስራ እንዲመለሱ ደግሞ ፌዴራል መንግስት ነው ግፊት መደረግ የነበረበት ማለት ነው። 7 የሚሆኑ በኢንዱስትሪ ፓርክ የነበሩ የጨርቃጨርቅ ፋብሪካ እና የቆዳ ፋብሪካ ስራ ላይ የነበሩ እስካሁን ወደ ስራ ሊገቡ አልቻሉም።
በጦርነቱ ትልቅ ጉዳት የደረሰባቸው ፋብሪካዎች የመልሶ ግንባታ ስራም የፌዴራሉን መንግስት ትኩረት የሚሻ እንደሆነ ይናገራሉ።
ለምሳሌ አልመዳ ጨርቃጨርቅ ፋብሪካ አለ። ስለዚህ ወደ ስራ እንዲገባ 30,000+ ሰራተኛ ይዞ የነበረ ነው። ከዩኤንዲፒ ከተለያዩ አጋር ድርጅቶች
ወይ ተቋማትን ለማስተሳሰር ወደ ስራ የሚገባበትን ስራ እየተሰራ አይደለም ያለው። ከልማት ባንክ ብድር እንዲያገኝ የስራ ማስኬጃ ሊሆን ይችላል፣ የሊዝ ፋይናንሲንግ ሊሆን ይችላል። እንደዛ አይነት ሸባ ሌዘር አለ፣ እንደዛ ትልቅ ፋብሪካ ነው። አዲስ መድኃኒትም አለ። ለምሳሌ ኢንዱስትሪ ፓርክ የገቡ የውስጥ ባለሀብቶችም አሉ። ስለዚህ ለነዛ የተለየ ድጋፍ አድርገ ያለውን ስራ እድል በማስጠር የስደቱ ሁኔታም ለማስቆም የሚደረገው ጥረት በፌዴራል የሚደረጉ ድጋፎችም በጣም አነስተኛ ናቸው።
ኢንዱስትሪዎቹ ያለባቸው ከባንክ ዕዳ ጋር የተያያዘ ችግርም ፈጥነው ወደ ስራ እንዳይገቡ አድርጓቸዋል ነው የሚሉት።
እነዚህ አምራች ኢንዱስትሪዎች ከጦርነቱ በፊት የወሰዱት ብድር ነበረ። 3 ዓመት ሙሉ ከስራ ውጭ ሆነዋል። 3 ዓመት ሙሉ በጦርነቱ ምክንያት ከስራ ውጭ የሆነ አምራች ኢንዱስትሪ ደግሞ አሁን የ3 ዓመት ወለድ እንዲከፍል እየተደረገ ነው ማለት ነው። አሁን ከየት መጥቶ ነው ይሄ ብድር መክፈል የሚቻል የሚል ነገር በስነ ልቦናው የራሱ ጭንቀት እየፈጠረ ያለበት ነው፣ በአምራች ኢንዱስትሪዎች ማለት ነው። ስለዚህ ይሄ ግምት ውስጥ በማስገባት ወለዱ እንዲሰረዝ የማድረግ ስራ መሰራት ነበረበት። ስለዚህ ይሄ ባለመሰራቱ አንድ ትልቅ እንቅፋት ነው። ወደ ስራ እንዳይገቡም መንቆ የሆነብን ይሄ ነው ማለት ነው።
የፌዴራሉ መንግስት ለክልሉ ኢንዱስትሪ ዘርፍ ልዩ ትኩረት በመስጠት አስፈላጊውን የገንዘብና የቴክኒክ ድጋፍ እንዲያደርግና የክልሉን የኢንቨስትመንት ዕድል እንዲያስተዋውቅ አቶ መሐሪ ጠይቋል። የትግራይ ኢንዱስትሪ ቢሮ ላሰማው ቅሬታና ላቀረበው ጥያቄ ከኢንዱስትሪ ሚኒስቴር ምላሽና አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። የኢትዮጵያ ኢንቨስትመንት ኮሚሽን የፕሮሞሽን ዳይሬክቶሬት በበኩሉ ስለዚህ ጉዳይ በቅርቡ መግለጫ እንደሚሰጥ በአጭር የጽሑፍ መልእክት አሳውቆናል። የሚመለከታቸው የፌዴራሉ መንግስት መስሪያ ቤቶች ምላሽ ሲሰጡን ወደፊት የምናቀርብ ይሆናል። በ2 ዓመቱ የሰሜን ኢትዮጵያው ጦርነት እንደዚሁም በኦሮሚያና በቤኒሻንጉል ክልሎች በነበሩት ግጭቶች ምክንያት የደረሰው አጠቃላይ ጉዳት ከ22 ቢሊዮን ዶላር በላይ እንደሚገመት ታውቋል። ለመልሶ ግንባታ ስራውም 20 ቢሊዮን ዶላር እንደሚያስፈልግ መጠቀሱን ከዚህ ቀደም መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን እናመሰግናለን። በመቀጠል አስቴር ምስጋናው በአማራ ክልል በተለያዩ ችግሮች ምክንያት ከቤት ንብረታቸው እየተፈናቀሉ ስለሚገኙ ነዋሪዎች አጭር ዘገባ አሰናድታለች።
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤንኦቻ ትላንት ባወጣው ሪፖርት በአማራ ክልል ድርቅ በተከሰተባቸው የሰሜን ጎንደር ዞኖች ጃናሞራና ጠለምት ወረዳዎች ውስጥ ከ4000 በላይ ሰዎች ተፈናቅለዋል። ከ170000 በላይ የቤት እንስሳት ደግሞ ተሰደዋል። በሰሜን ጎንደር ዞን ጠለምት ወረዳ አገጣ ጊዮርጊስ በተባለ ቀበሌ ይኖሩ እንደነበር የሚናገሩት የአካባቢው ነዋሪ ወይዘሮ በላይነሽ ገብረየስ ልጆቻቸውን ይዘው የ4 ቀን የእግር ጉዞ በመጓዝ አደርቀይ ከተማ መግባታቸውን ተናግረዋል። በአዳርቀይ ከተማ ጥሏታ በተባለ ቦታ ውሎ አዳራቸውን ዛፍ ስር ካደረጉ 2 ወር እንደሆናቸው ይገልጻሉ።
አዊር ወይ ጠምቶ በቃ ችግር፣ የእንጀራ ችግር አመጥቶኝ የእንጀራ ፍለጋ ነው የመጣሁ። እንጀራ ወይ ፍለጋ ነው የመጣሁ። እንጀራ ፍለጋ ስደት የመጣው ሰው ማአት ነው። በቃ ማአት ነው የመጣው። አልተመቸንም። በቃ አዛፍነን ቤት ማንሰጥቶነ ነው ቤትም ማጥበነው መጠናደ አዛፍነን ያለና
በድርቅ ከተጠቁ የገጠር አካባቢዎች በስደት ወደ አደርቀይ ከተማ የሚመጡ ሰዎች ቁጥር በየቀኑ እየጨመረ እንደመጣ የሚናገሩት በአደርቀይ ወረዳ ግብርና ጽሕፈት ቤት ውስጥ የአደጋ መከላከልና ምግብ ዋስትና ባለሙያ መሆናቸውን የነገሩን አቶ ጌቴ ያዛን ነው። በከተማው ቁጥራቸው እጅግ የበዛ ተፈናቃዮች ልጆቻቸውን ይዘው በልመና ላይ ናቸው ብለዋል።
ወረዳችን ላይ ብዙ ስደተኞች መጥተው ገብተውብናል። ያለፈው 485 ነበር። አሁን ግን ከ600 በላይ የሆኑ በራ ላይ በቃ በከተማው በየበረንዳ ቤቱ በየእንጀራ ምግብ በሚሸጥበት ላይ በቃ አሁን አስቸጋሪ ሁኔታ ነው። ወረዳ አባማር ቀበሌ ላይ ዛፍ ላይ ተጠልለው እንደሚኖሩ አሁንም እንደምናያቸው በየማህበር ቤቱ በየክስና ቤቱ በከተማው እንጨት በመሸጥ የአርሶ አደር እንጨት ለኩል በመግባት የአይነት እንቅስቃሴ እያደረጉ ያሉት እና አስቸጋሪ ሁኔታ ነው። በእኛ ወረዳም ድጋፍም አላገኙም። ልጆቻቸውን እየጎተቱ ለምታያቸው በምትገቢበት አሁን አንድ ማህበር ክርስትና አለበት ማህበር አጋጣሚ እየተሰብስበው ነው ወደ 50 በላይ 60 በላይ በረንዳ ላይ የተወሰነ ያቅሙን ያ ማህበረሰብ አካፍሎ ከመብላት ስራ አለበት እያካፈለ ያለሽውን ነገር።
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ከአንድ ወር በፊት ባወጣው ሪፖርት ጥናቱ በአማራ ክልል 2.8 ሚሊዮን ህዝብ የምግብ ዋስትና ችግር እንዳለበት ጠቅሶ የመንግስት ምላሽ ያገኙት 25% ያህሉ ብቻ እንደሆኑና በ8 ዞኖች ውስጥ የሚገኙ 713 ሺህ ሰዎች ለአደጋ እንደተጋለጡ ማመልከቱ ይታወሳል። በአማራ ክልል ሰሜን ጎንደር ዞን 3 ወረዳዎች ማለትም በጃናሞራ፣ በየዳና ጠለምት ወረዳዎች በ2015-16 መኸር ምርት የተከሰተው ድርቅ ባስከተለው ረሃብ 36 ሰዎች መሞታቸውንና ከ72000 በላይ እንስሳትም መሞታቸውን በአካባቢው የሚገኘው የደባርቅ ዩኒቨርሲቲ ከአንድ ወር በፊት አደረኩት ባለው ጥናት ይፋ አድርጎ ነበር። የጃናሞራ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ሶሃሊ ሐሰን ዛሬ ለአሜሪካ ድምጽ በሰጡት ቃል በወረዳው ውስጥ ካሉ 37 ቀበሌዎች ውስጥ በ13 ቀበሌዎች በ2015-16 መኸር ምርት የተከሰተውን ድርቅ ተከትሎ በአካባቢው ያሉ በሺዎች የሚቆጠሩ ሰዎች እንስሳቶቻቸውን በመያዝ ወደ ከተሞች መሰደዳቸውን ገልጸዋል።
ድርቁ ምክንያት ከአካባቢያቸው የለቀቁ አባወራና እማወራ የቤተሰብ ኃላፊ የምንላቸው 482 ቤተሰብ 1006 በጥቅሉ 1488 ሰዎች አካባቢያቸውን ለቀው ወደ ከተማ የመጠጋት በተለይ ንዑስ ከተማዎች አካባቢ የመጠጋት ሁኔታዎች አሉ። ጃናሞራ ወረዳ ላይ ከተማ የምንላት መካነ ብርሃን ትባላለች። መካነ ብርሃን ላይ አብዛኛው ዋሰን የምትባል ንዑስ ከተማ፣ ጭሮ ለባ ላይ ንዑስ ከተማ አለች። ቀጥሎ ደግሞ መካነ ብርሃን ዋና ከተማ፣ የጃናሞራ ዋና ከተማ ነው። ከዛ ተጠግተው ነው እየለመኑ አንድም ለምነን በየቤተ ክርስቲያኑን በየመስጊዱ በልተን እናድራለን። ሰውም ዝም ብለን ስንሞታ የለም እያለ ወደ ከተማ የመግባት ከከተማ የመጠጋት ነገሩ በጣም ረሃቡ እየጠነከረ ሲሄድ ሳፍተር፣ አብዛኛው ግን ከመንግስት እጅ ነው የሚጠብቁት። ከዚህ ጋር በተያያዘውን ድርቁ ላይ መሰረታዊ ችግር የገጠመን ምንድን ነው? ከመኖ እጥረቱ ጋር በተያያዘ እንስሳታቸውን ይዘው ከአካባቢ ወደ አካባቢ እየተንቀሳቀሱ ያሉ አሉ። እንዲያው እስካሁን በደረሰን መረጃ የዳልካ ከብት 306 የተሰደደ አለ። በግና ፍየል 1200፣ የጋማ ከብት 235። ከድርቁ ጋር በተያያዘም ከንብ ሀብት ጋር በተያያዘ 1119 የልም መንጋ ዝም ብሎ የጠፋለ። ያው ምንም የሚቀሰም ነገር ባለመኖሩ ድርቅ ከመሆኑ ጋር በተያያዘ አጠቃላይ 1119 መንጋ ከጥቅም ውጭ የሆነበት ሁኔታ አለ።
በጃናሞራ ወረዳ ጣዋታ ቀበሌ ይኖሩ የነበሩና 3 ልጆቻቸውን በመያዝ ወደ ወረዳው ከተማ መካነ ብርሃን መምጣታቸውን የገለጹት ወይዘሮ ታዘብ ጥጋቤ ለችግር መጋለጣቸውን ተናግረዋል።
እርቦኝ ጠምቶኝ ነው የመጣው። የስራ ቦታ አገኛለሁ ብዬ ወደዚህ ሀብታም ዝንጌት የሚያሰራ እንዳለ እንጀራ ጋግሬ እበላለሁ። ያው ተንቀሳቀስ ጃናሞራ ሰፊ ከተማ ነው ሲባል እበላለሁ እየመጣሁ በሙሉ ድርቅ ነው። ምንም ነገር የለይም እየመጣው ወደዚህ ድርቅ ነው።
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ትላንት ባወጣው ሪፖርቱ ከድርቁ ጋር በተያያዘ በአማራ ክልል ጠለምትና ጃናሞራን ጨምሮ 2.5 ሚሊዮን ህጻናት ትምህርት ማቋረጣቸውንም ገልጸዋል። የፌዴራል አደጋ ስጋት አመራር ኮሚሽንና በኢትዮጵያ የተባበሩት መንግስታት የሰብአዊ እርዳታ አስተባባሪ ትላንት በሀገሪቱ ያለውን ወቅታዊ የሰብአዊ እርዳታ አቅርቦት በተመለከተ በጋራ ባወጡት መግለጫ በኢትዮጵያ በአምስት ክልሎች 4 ሚሊዮን የሚጠጉ ዜጎች አስቸኳይ የምግብ ድጋፍ እንደሚያስፈልጋቸው መግለጻቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋ ነው።
አስቴር ምስጋናውን ለቀደመው ዘገባ በእጅጉ አመሰግናለሁ። ለምሽቱ ያዝናቸው መሰናዶዎች እየተጠናቀቁ ነው። ከመሰነባበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዓለም የ7 ሚሊዮን ሰዎችን ሕይወት በቀጠፈው የኮቪድ ወረርሽኝ ከባድ መከራ አይቷል ሲሉ በአሜሪካ የጤና ሚኒስቴር ረዳት ጸሐፊ የሆኑት ሎይስ ፔስ በቅርቡ በአሜሪካ ኮንግረስ ቀርበው መናገራቸውን ጠቅሶ የዛሬው ርዕሰ አንቀጽ ሐተታውን ይጀምራል። ዓለም ወደፊት ከሌላ የከባድ የጤና ወረርሽኝ ጋር መጋፈጧ የጊዜ ጉዳይ ነው ሲሉም አክለዋል። እነዚህን አደጋዎች የመቀልበስ አቅምን ለማጎልበት ዩናይትድ ስቴትስ ከዓለም የጤና ድርጅት ጋር በቅርበት እንደምትሠራ ባለሥልጣኗ መናገራቸውን ርዕሰ አንቀጹ ጠቅሷል። ከዓለም የጤና ድርጅት ጋር ውጤታማ የሆነ ትብብር መፍጠር የዓለምን ጤና ዋስትና ለማረጋገጥ አስፈላጊ መሆኑን ረዳት ጸሐፊዋ ሎይስ ፔስ አጽንኦት ሰጥተው ተናግረዋል።
የዓለም የጤና ድርጅት ባለፉት 75 ዓመታት ውስጥ በዓለም ዙሪያ የተከሰቱ አያሌ ገዳይ በሽታዎችን በመዋጋት በመቆጣጠር ብሎም የሕክምና ፈውስ በማስገኘት በሁሉም የዓለም አቀፍ የጤና ፈተናዎች በግንባር ተሰልፎ ሲያገለግል ቆይቷል።
የተሻለ የጤና አጠባበቅ መዋቅርን ለመገንባት አሜሪካ ከአጋራቿ ጋር በመስራት ላይ ትገኛለች። ይህም ፈጣን የመረጃ ልውውጥንና የጤና ድርጅቱ ወረርሽኞችን ቀድሞ የመተንበይ አቅሙን ማጠናከርን ይጨምራል።
ክልላዊ አቅምን ለማጠናከርና አዲስ የሚከሰቱ በሽታዎች ሊደቅኑ የሚችሏቸውን አደጋዎች ለመቀነስ ዩናይትድ ስቴትስ ቅድሚያ ትኩረት የምትሰጣቸውን ረዥም ጊዜ የዘለቁ አሰራሮች እያራመድን ነው። ዩናይትድ ስቴትስ የዓለም የጤና ድርጅትን ለማቋቋም ከፈረሙ 59 ሀገራቶች ውስጥ አንዷ ናት። ከዚያን ጊዜ አንስቶም ለስኬት የበቁት በርካታ ስራዎች ተካፋይ ሆነናል። በተመሳሳይም ባለፉት 75 ዓመታት ውስጥ ድርጅቱ ወደ ተሻለ አቅጣጫ እንዲያመራ ግፊት አድርገናል።
ዩናይትድ ስቴትስ ይህ መሰረት እንዲጠበቅና ዓለምን ከቀጣዩ የጤና ስጋት ለመከላከል በቁርጠኝነት መስራቷን ትቀጥላለች ሲል የዛሬው ርዕሰ አንቀጽ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ያስተናገድኳችሁ ሀብታሙ ስዩም ነኝ። በቅንብሩ ብርሃን ኃይሉ አብራን ነበረች። ዋና አዘጋጃችን ቆንጅት ታዬ ናት። መልካም የሳምንት ማገባደጅ ይሁንላችሁ። መልካም ምሽት።